ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
ዶክተር ዳዊት ወልዱ በቅርቡ Faces of Oppression and the Price of Justice ወይም የጭቆና ፍትህና የፍትህ ዋጋ በሚል ርዕስ አንድ መጽሐፍ በቀይ ባህር አሳታሚ ድርጅት በኩል በእንግሊዝኛ ቋንቋ ለተደራሲያን ቀርበዋል። የዚህ መጽሐፍ ዋነኛ ዑነተኛ ገጸ ባህሪ ነጻነት ትባላለች። ከአስመራ ተነስተ የሳውዲ ከሳውዲ ወደ ዩናይትድ ስቴትስ የሄደችበትን ህይወት የማይሳይ ነው። በዛ ውስጥ ግን እግረ መንገዱን ብዙ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮችን አቅፎ የያዘ ነው። በቅድሚያ ወደ የዑነተኛ ታሪኳ የሚተረክላት ነጻነት እንሂድና እርግጥ ነው ዑነተኛ ስሙ አይደለም። ነጻነት ማናት? ከአስመራስ ተነስታ ወደ ሳውዲ ለስደት እንድትበቃ ያደረጓት ገፊ ወይም ፑሽ ፋክተሮች ምንድን ናቸው?
ቴንክ ዩ ካሳሁን። ናጽነት አስመራ ተወልዳ አስመራ ያደገች ናት። ደህና የሆኑ ቤተሰብ የመጣች ሰው ናት። ናጽነት ከሀገሯ እንድትወጣ አስባ ማታቅም ነበር። ሀሳብ ስታድግ ወይም ትምህርት ስትማር እነዚህን አስቦች በምንም አይነት አልነበራትም። ግን ለማንኛውም ሁኔታውን ያመጣ ነገር ስለሆነው የተለያዩ ነገሮች ገፍቷት ከሀገሯ እንድትወጣ ተገዳ ወደ ሳውዲ አረብ ሄደች ማለት ነው። ምክንያቶቹ ምንድን ናቸው? በአሁኑ ባለበት የፖለቲካው ሁኔታ ነው። ኤርትራ ውስጥ አሁን ስለ ናጽነት እያወራን ነው እንጂ ብዙ ሰው እንደ ናጽነት በሚሊዮን የሚቆጠሩ የኤርትራን ወጣቶች ከሀገራቸውን ጥለው ናጽነታቸውን ለመፈለግ የተለያዩ ውሳኔዎችን የሚወስንበት ምክንያት ደርሷል። እና ናጽነት የወጣቸው ምክንያት ብሔራዊ አገልግሎትን ስላልፈለገች ብሔራዊን አገልግሎት ከመሄድ ሳውዲ ጥሩም ባይሆንም ከሁለቱ ክፍ የሆኑ ምርጫዎቹን አንዱን ወስዳ ወደ ሳውዲ ሄደች ማለት ነው።
ሳውዲ ከገባች በኋላስ የሳውዲ አረቢያ ህይወቷ ምን ይመስላል? ብዙ ጊዜ እንደሚነገረው በአረብ ዓለም ውስጥ የሚኖሩ ሴቶች ከምስራቅ አፍሪካ የሚሄዱ ኤርትራንም ጨምሮ ለክፉ ጉስቁልና እንደሚደርሱ አልፎም ህይወታቸውን ጭምር እንደሚያጡም ይነገራል። ከዚህ አኳያ የነጻነት ህይወትስ ምን ይመስል ነበር ከሌሎቹ ስደተኞች ህይወት ጋር ሲነጻጸር?
ጥሩ ጥያቄ ነው። ይሄ በጣም አስፈላጊ የሆነ ጥያቄ፣ በተለይ ደግሞ የተለያዩ ወጣቶች ከአካባቢያችን ወይም ከኢትዮጵያ ወይም ከኤርትራ ወይም ከሶማሌም ከሱዳን ወደ ሳውዲ የሚሄዱ በጣም አስፈላጊ የሆነ ጥያቄ። ከሚያጋጥማቸው ችግር አኳያ ብዙም ጥራት አልተደረገበትም እና የናጽነት ያጋጠማትን ነገር ከሌሎች ሴቶች የሚያጋጥማቸው ችግር ልዩ የሆነ ነገር አይደለም። ሳውዲ ውስጥ ከገባች መሰረታዊ የሆነ ናጽነቷን አጥታ በሚደረገው የመጓሳቆልና የሰብአዊ መብቷን ተነጥቃ በጣም አስከፊ በሆነ ሁኔታ ትኖር የነበረች አንድ ወጣት ነች። ሳውዲ ስታስታውሰው እሷ ወይም እሷ እንደምትለው ያልታወቀ እስር ቤት ወይን ቤት ነው ብላ ነው የምታቀርበው። እኛ ስንጠይቃት ስለ ሳውዲ በጣም አሰቃቂ የሆነ የሰው መብት የሌለበት እና ለሴቶች ብዙ ችግር የሚያሳልፉትና የሚያስቸጋሪ የሆነ ሀገር አድርጋ የምታቀርበው ማለት ነው። እኛ እንደ አንድ የሳይንስ ተመራማሪዎች ይህንን ነገርን ከእሷ እንዴት አድርገን እንደምናውቀው እና ከሌሎች የነበሩት ሪፖርቶች ጋር ምን እንደሚመስሉን እና የናጽነት ታሪክ ከሌሎች ሴቶች የተለየ ነገር አይደለም። አንድ ኔጌቲቭስ ኤንድ ፖዚቲቭስ ዶት ኦርግ የሚለው ስለ አልማዝ የሚለውን ታሪክ አንድ ኢትዮጵያዊት ወጣት ያጋጠማትን ችግር ስናየው ምንም አይነት ልዩነት የለውም። ልዩነታቸው እንደው መጽሐፉ ላይ በደንብ አድርጌ እንትን አድርጌዋለሁ። አልማዝ ዛክር አላቀውም ከስንተኛ ፎቅ እንደተጣለች፣ ግን ከፎቅ ተጥላ አካለ ስንኩሉና ወደ ሀገሯ እንደገባች፣ ናጽነት ግን እድል አገኝታ ወደዚህ ሀገር ነው የመጣችው፣ ወደ አሜሪካ ሀገር ነው የመጣችው። እና በሳውዲ ውስጥ ብዙ ነገር ነው የሚያጋጥማቸው። ይደበደባሉ፣ ያልተፈለገ ነገር ያጋጥማቸዋል። ወንድሞቹ እነሱን በጣም ፕራይቬት በሆነ ነገር እንደሚጠይቋቸው እና በኃይል ገፍተው የተለያየ ነገር እንደሚያደርጉ እና ሰዓቱም ራሱ የሚሰሩበት ሰዓት በጣም ብዙ ሰዓቶች 16 ሰዓት በቀን ይሰራሉ። አንዳንድ ጊዜ ናጽነትን ያጋጠማት ችግር ከሌሎች ሰዎች ወይም ከሌሎች ሴቶች ከአፍሪካ የመጡ ሴቶች ልዩ የሚያደርገው ነገር አይደለም እና ለዛ ነው ዋነኛውም ናጽነት ማለት ብዙ ብዙ ሚሊዮኖች ሴቶች ሳውዲ ውስጥ የሚሰሩትን ታሪክ የሚገልጽ ነው።
አሁን በርግጥ ምትኖሮም ዩናይትድ ስቴትስ ውስጥ ነው። ከሳውዲ አረቢያ እንደዚሁ ካሰራቸው ጋራ ሆነ ወደ አሜሪካ መጣ። እዛው ለመቅረት ድል ገጥሟታል። ወደ አሜሪካ መጣጣ አስመልክቶና አሜሪካ ውስጥስ ትቀርቻለችበት ምክንያት እንዴት ነበር? በርካታ ወጣወረዶችም ነበሩ። የፍርድ ቤት ጉዳዮቹን ሁሉ ታይዞ የአሜሪካ ስደት ህይወት ጅማሮዋና የሰፈራ ሂደቱ ምን ይመስል ነበር?
በሁሉም አንጻር ስታየው ናጽነት ወደ አሜሪካ መምጣቱ አድለኛ ናት። አድለኛ የሚላት ምንድን ነው? ምክንያቱም ሳውዲ ውስጥ ብዙ ተጎሳቅላ ብዙ ችግር አጋጥሟታል እና አሜሪካ መምጣቷ በጣም ትልቅ እድል አድርጋ ነው የቆጠረችው በዛን ሰዓት ማለት ነው። ሰዎቹ ለመዝናናት ብለው ይዟት ወደዚህ ሀገር መጡና ሆቴል ውስጥ ገብታ እነሱ ወደ ሌላ ቦታ ሲሄዱ እሷ ቤቱና ወይም ሆቴል ውስጥ ሆና ልብሳቸውን ታጥባለች፣ የሚተኮሰውን ልብስ ትተኩሳለች እና ሁሉም ነገር የሚያስፈልጋቸውን ነገር ስትሰራ ከሳውዲ አንጻር አሜሪካ ብዙ ናጽነት ያለው ሀገር፣ የሴቶች መብት የተጠበቀበት ሀገር መሆኑን ታውቅ ነበር እና አንድ ጊዜ ሆቴል ውስጥ እንዳለች ማለት ነው ሴትዮዋ መጥታ የፈለገችውን ስራ ሰራች። ሴትዮዋ እንደውም የሆነ ብረት አድርጋ መታቻትና ናጽነት ከዛ በኋላ ያው የነበራትን እድል ከዛው መምለጥ ነው እና መለጠች ማለት ነው። ከሆቴል ወጥታ መንገድ ላይ ዝም ብላ እየሄደች ያለች ምንም ታውቀው ነገር አልነበረም። እንደውም እድል አድርጋ አንድ ሴት አገኛቻት፣ አበሻ ናት፣ ኢትዮጵያዊ ማለት ነው። ሴትዮዋስ በቃ ደንግጣ ምን ሆነች ምናምን፣ ምክንያቱም ናጽነት ታለቅስ ነበር በዛን ሰዓት። እንደዚህ እንደዚህ ነኝ ስትላት ያቺ ኢትዮጵያዊ ይዛት ወደ ቤቷ ሄደች። ቤቷ በደንብ አድርገው ተከናከኗት፣ በጣም አድርገው ተንከባከቧት። በሶስት ወር ወይም አራት ወር ያህል ከእነሱ ጋር ነበረች ማለት ነው። መጨረሻ ላይ አሳይለም መጠየቅ ነበረባት። አሳይለምን ለመጠየቅን ያው እንደምታውቀው ሁሉም ሰው ነው አሳይለም ማለት ምን ማለት እንደሆነ አያውቅም። እንግዲህ አሜሪካ ከገባሁኝ ሁሌ በቃ ነገሩ ተሳካልኝ ብሎ ነው የሚያስበው ሰው እና በሪያሊቲ ግን እንደዛ አይደለም። ብዙ ችግር ታሳልፋለህ። ሎየር መፈለግ አለብህ፣ ብር መፈለግ አለብህ። ያንተን ናጽነት ለማግኘት እዚህ ሀገር በቀላሉ የምታገኘው ነገር አይደለም። ብር ከፍለህ ነው የምታገኘው እና ለዛ ነው የመጽሐፉም ራሱ ፌስስ ኦፍ ኦፕሬሽን ዘ ፕራይስ ኦፍ ጀስቲስ የምለው የናጽነት ዋጋ ብር ብዙ ከፍለህ ነው እዚህ ሀገር የምታገኘው እና ናጽነቷን ለማግኘት አሜሪካ ውስጥ ብዙ ተጓሳቆለች። የመጀመሪያውም ለአሳይለሟን ብዙም አልተሳካላትም። ህይወቷን ብዙም እንዳስበችው አልነበረም። ብዙ ጣጣ፣ ብዙ ግር ውስጥ ገብታ አሳይለሟን ለማግኘት ለብዙ አመታት ተሳካይታለች ማለት ነው። ስለዚህ ችግሩ ከሀገር ቤት ጀምሮ ይውል እስከ ሳውዲ ሂዶ ከዛም እዚህ ሀገር መጣም የነበራትን ኤክስፔክቴሽን እዚህ መጣ አሳይለሟን አግኝታ ህይወቷን የምትመራበት ሁኔታ እንዳስበችው አልነበረም ማለት ነው። ግን ለማንኛውም ከሳውዲና ከኤርትራ ከነበራትን ህይወት እዚህ መጨረሻ ላይ ናጽነቱ አገኘች ማለት ነው። ወረቀቱ አገኘች፣ ህይወቷን እንድትመራ አሁን የቀጠለች ነው ማለት ነው። ችግሩ ህጋዊ የሆነ ወረቀት ማግኘት ብቻ ሳይሆን ውጭ ሀገር መኖር ቀላል አይደለም።
ጻፉም ዋናው ርዕሱ መጠሪያም የሚለው የጭቆና ፊቶች እና የፍትህ ዋጋ ነው። ነጻነትን የመረጣቸዋት እንደዚሁ አንድ የዛ ታሪክ ፊት እንድትሆን ነው። የጭቆና ምልክት እና የፍትህ ዋጋ ፊት ለማድረግ ነው እሷ ታሪክ መወሰዱ። በአሁንም ወቅት እንደሚያውቁት በርካታ ኤርትራውያን ከኤርትራ ወጥተው በስደት ላይ ወደ ኢትዮጵያም ወደ ተለያዩ ሀገሮችም ወደ ሱዳንም እንደዚሁም በተለይ በሜዲትራኒያን ባህር ላይም በርካታ ህይወታቸው ከሚያልፉት የምስራቅ አፍሪካ ሀገራት ስደተኞች ውስጥ ወይም ጥገኝነት ጠያቂዎች ውስጥ አንዱ እነሱ ናቸው። እንደ ነጻነት ሁሉ ዋነኛው ከኤርትራ ወደ ውጭ ለጥገኝነት ጥየቃ ወይም ደግሞ ለስደተኝነት እንዲበቁ ግድ የሚያሰኛቸው ገፊ ምክንያቶች ዋነኞቹ ምንድን ናቸው? ከብሔራዊ ውትድርና ግልጋሎት ባሻገር
በዚህ ሰዓት ኤርትራ ውስጥ ያለውን ችግር ብዙ ሰው ያውቀዋል። የብሔራዊ ውትድርና ዋናው ሲሆን ሌላም የተለያዩ ነገሮች አሉ። ምክንያቶቹ ብዙም መጥቀስ እንችላለን ማለት ነው። አንድ ወጣት ወይም አንድ የተማረ ወይም ወሳኝ ወይም ፕሮዳክቲቭ ማህበረሰብ አባል የሆነ ወጣት የመናገር መብትም ያስፈልገዋል። በኤርትራ በዚህ ሰዓት ውስጥ የመናገር ወይም የመንቀሳቀስም መብት የለውም። ወጣቱ በብሔራዊ ውትድርና ብቻ ሳይሆን ብዙም ሰዎች ወይም ብዙም የተለያዩ ጥናቶች እንደ ባርነት እንደሚቆጠርም ብለው የሚያወሩ ሰዎች አሉ። ይህ ናሽናል ሰርቪስ ማለት ሁሉንም ነገር አጠቃሎ ያለውን ሁኔታ የሚጠቅስ ነገር ነው። እነዚህ ሰዎች ናጽነት ያላቸው የመንከሳቀስ ናጽነት ያላቸው የመናገር ናጽነት ያላቸው የመማር መብት ያላቸው የሚሄዱበትን ቦታ የሚናገሩትም የመስራት መብትም ያላቸው እና የመጪው ህይወታቸው ምን እንደሆነ የማያውቁበት ሁኔታ ደረጃ ላይ ስለደረሱ እነዚህ የሚገፋቸው ነገሮች ዋና ዋና ናቸው እና የኢኮኖሚ ጥያቄ ሊሆን ይችላል የሚሉ ሰዎች አሉና እንደውም ፑሽንት ፑል ፋክተር የሚለው በጣም በኢኮኖሚ የተመሰረተ ቲዮሪ ነበር እና የጽንሰ ሐሳቡ በኢኮኖሚ ከነበረው ይሄንን ነገርን ማየት አለብን ነው ዋናው የኛ አስተያየት። ትራውን ሁኔታ ትክክለኛው ምሳሌ ወይም ኤግዛምፕል የሚሆን ሀቅ ነው። ከኤርትራ የሚወጡት ያሉት ወጣቶች ኢኮኖሚ አይደለም ፖለቲካሊ የሆነ ነገር ነው። በፖለቲካው የፖለቲካል ናጽነት ኦፖርቹኒቲም አለመኖር ምንም እድል የላቸውም የኢኮኖሚም እድልም የላቸውም እነዚህ ሰዎች። የሚሰራ ሰው ለመስራት አይችልም። መማር የሚፈልግ ሰው መማር አይችልም። ትዳር ማድረግ አትችልም በዚህ ሰዓት ማለት ነው። ስለዚህ እነዚህ የተለያዩ ፖለቲካውና ማህበራዊ የሆኑ የፍትህ መጥፋት ወይም አለመኖር ኤርትራ ውስጥ እነዚህ ሰዎች ይህንን በጣም በጣም አሳቃቂ የሆነ መንገድ እየወሰዱ ይህንን ጉዞ ያልከውን ጉዞ ከኢትዮጵያ ከዛ በሱዳን ሳሃራን አልፈው ከዛ ባህር አቋርጠው ወደ ዩሮፕ እየገቡ ነው በዚህ ሰዓት ማለት ነው። እነዚህ ሰዎች በዚህ ጉዞ ሲሄዱ ጉዞው ብቻ አይደለም አደጋውን ብቻ ሊያጋጥማቸው የሚለውን ብቻ አይደለም ማውራት ያለብን። እነዚህ ሰዎች የአእምሮ ቁስል አላቸው። በረሃን አልፈው ባህር ተሻግረው እስር ቤት ውስጥ ገብተው ለስንት ችግር ያሳለፉ ዩሮፕ መጨረሻ ላይ ሲደርሱ አእምሯቸው ኦልሬዲ ኮምፕሮማይዝድ ሆኗል። የአእምሮ ቁስል አላቸው። ትራማታይዝድ ሆኗል እነዚህ ሰዎች እና ይህንን ነገር ብዙም አናወራው። ትራማታይዝድ ሆኖ ኦልሬዲ ዩሮፕ ውስጥ ገብተው በዩሮፕ ውስጥ ብዙም ችግር ያጋጥማቸዋል። ዩሮፕ ውስጥም ገብተው የራሳቸውን መብት ሊያደርጉ አይችሉም። መብታቸውን ለመጠበቅ ወይም መብታቸውን ለመጠየቅ የሚያስችላቸውን እውቀትም የላቸውም እነዚህ ሰዎች።
እንደገለጹት ጥገኝነት ጥያቃ ሲወጣ ወይም በስደተኝነት ዳግም ሰፈራ መኖሪያ ፈቃድም ተገኝቶ አንድ ሀገር አውሮፓ፣ አሜሪካ፣ አውስትራሊያ ወይም ሌሎች ያደጉ ሀገሮች ውስጥ በሰፈራ መልክ ቢኖሩም እነኚህ ስደተኞች እና ጥገኝነት ጥያቄዎች በዛ ሀገር ውስጥም በርካታ ችግሮች፣ በርካታ ፈተናዎች አሉ። ለእያንዳንዱ ጥገኝነት ጥያቄና ስደተኛ ህይወት ውስጥ አንድ ሰው ያንን ሁሉ መንገድ አቋርጦ አልፎ አሜሪካ ወይም አውሮፓ ወይም አውስትራሊያን እንደ መድረሻ አድርጎ ከወሰደ በኋላ እዛስ በጥናታቸው ላይ እንደሚያመለክተው ምን አይነት ችግሮች ናቸው የሚያጋጥሟቸው? አንድ ሰው በሪሰትልመንት ሂደት ውስጥ በሚሆንበት ወቅት ምን አይነት ችግሮች ወይም ፈተናዎች ይገጥሟቸዋል? ህይወታቸውስ ምን ይመስላል? በስደት ላይ ያለው ተናጋጅ አገሮች ውስጥ እንደምን ነው የሚቀበሏቸው? እጃቸውን ዘርግተው ነው ወይስ በርካታ አሉታዊ መላከቶች ይገጥሟቸዋል?
የሚያሳዝነው ነገር ምንድን ነው? እነዚህ ሰዎች ስንት ችግር አልፈው መጨረሻ ላይ እንደውም ነው የበለጸጉ ሀገሮች ስለ ሰብአዊ መሰል ተጠባቂዎች ተብለው እነዚህን ሰዎች የአሳይለም ጥያቄ ብዙ ችግር እንዲፈጥርባቸው የማይገባቸው ሀገሮች ተብለው የሚቆጠሩ ናቸው። አሁን ይህን ችግር የሚፈጥርባቸው ማለት ነው። ሰዎቹ እነዚህ ይህንን በረሃ አልፈው ዩሮፕ መጨረሻ ላይ ሲደርሱ እዛ ከገቡ በኋላ እንደሚያጋጥሟቸው የሚያስቡት ነገር አይደለም። አንድ ሰው መንገድ ላይ ብሎ ሱዳን ላይ ኢንተርቪው ብታደረገው ዩሮፕ እየሄድክ ነው፣ ዩሮፕ ከገባ በኋላ ምንድን ነው የምታደረገው ብትለው የራሱን ችግር ለማፍታት ወይም የቤተሰብን ችግር ለማፍታት እንጂ ወይም ካለበት ሁኔታ ከሚሸሽበት ያለውን የሰብአዊ መሰል ግፍ ሀገር ቤት ለመሸሸት እንጂ እዛ ሄዶ ምን ማድረግ እንዳለበት አያውቅም። እና ይሄ ትልቁ ችግሩ አሁን እኛ እዚህ አትሊስት የሚያጋጥመን ማለት ነው፣ እንደ ናጽነት የሆኑ ሰዎች ማለት ነው። ብዙ ሰዎች እንረዳለን። አሜሪካ ከገባን በኋላ በቃ ገባን፣ አለቀልን፣ ተሳክቶናል እና ከዚህ በኋላ ምንም የሚያስፈልገን ነገር የለም ብለው ነው የሚያስቡት። እውነቱ ለመናገር ግን ሁኔታው ተቀይሯል። በተለይ አሁን ማለት ነው ትራምፕ ከተመረጠ በኋላ የፋር ራይት ሙቭመንት የሚለው ዩሮፕ የሚሆን እዚህ ሀገር ከመምጣቱ በፊት ለስደተኞች ከፍተኛ ተጽዕኖ ፈጥረዋል። ለእነሱ ብቻ ሳይሆን ለተለያዩ መንግስታውን ያኖሩት ድርጅቶችም ኤንጂኦዎችም ብዙም ችግር የፈጠረባቸው ነው ማለት ነው። ድሮ ብር የሚሰጣቸው የነበሩት እነዚህን ድርጅቶችን የማያገኙትም፣ ሁሉም ኤንቫይሮንመንቱም ተቀይረዋል ማለት ነው። የስደተኞች ብዙም አቴንሽን የሚሰጠው የመንግስት ድርጅት የለም፣ አትሊስት እዚህ ሀገርም አሜሪካ ውስጥ በዚህ ሰዓት ማለት ነው። አውሮፓም እንደዛ ነው እንደምናየው። አሁን የፈረንሳውን ምርጫ እናያለን። ሴትዮዋ ባትመረጥም ያው ሁለተኛ ደረጃ ይዛ ትመርጣለች ማለት ነው። በተለያዩ ሀገሮች በአውሮፓም ይሁን በበለጸጉ ሀገሮች ይሄ የስደተኞች ትንሽ የጥላቻ መንፈስ እየታየ ነው ማለት ነው። በዛ አንጻር ደግሞ የስደተኞችን እውቀት ስላለው የፖለቲካል ዳይናሚክስ ብዙም አይደለም፣ እስከዚህም አይደለም። አንድ ስደተኛ ስትጠይቀው ምንድነው የሚያስፈልገው ብትለው ከኤርትራ ነው የመጣሁትና ከኤርትራ ስለመጣሁኝ አሳይለም የግድ መሰጠት አለብኝ የሚለውን አስተሳሰብ ሊኖረው ይችላል ማለት ነው። እና ይሄ ትክክለኛ የሆነ አስተሳሰብ አይደለም። በበለጸጉ ሀገሮች በተለይ እንደ ወስተርን ካንትሪስ የሚባሉ ማለት ነው፣ አሳይለም በግለሰብ የተመሰረተ ነው። አንተ በግለሰብ መጥተህ እዚህ ሀገር ለምንድን ነው አንተ አሳይለም እዚህ የምትጠይቀው የሚለውን ጥያቄ በደንብ አድርገህ መመለስ አለብህ። እኔ ከኤርትራ ስለሆንኩኝ በኤርትራውነት ብቻ አይደለም የምትሰጠው። ናጽነት ማነሽ? ለምንድን ነው እዚህ የመጣሽው? አሳይለም ስትጠይቂ ለምንድን ነው? ምን ስላጋጠመሽ ነው አሳይለም እኛ መስጠት ያለብን የሚለውን ጥያቄ ዋናው መመለስ ያለበት ሁኔታ ነው ማለት ነው። አስከፊ የሆነ ደረጃ ላይ ነው ያለ ነው ልል ብዬ ነው። ምንድን ነው አንዱ የሚመጣውን ሰው እውቀቱ በጣም ከዚህም አይደለም፣ ሁለተኛ የነበረውን የስደተኞች ሆስፒታሊቲ አትሊስት በዚህ ሀገር በአሜሪካ ሀገር የሚታወቀው የስደተኞች ሆስፒታሊቲም እንደ ድሮ አይደለም። እንደውም አሁን ያለውን ፕሬዚደንት የተመረጠበት ዋናው ምክንያት በስደተኞች ባለው አስተያየት ወይም የስደተኞችን አንጻር በሆነ መንገድ ባደረገው የፖለቲካል ፕላትፎርም ነው የተመረጠው እና እነዚህ ሁለት ነገሮች ለስደተኞች በጣም ኃይለኛ የሆነ ተጽዕኖ እየፈጠረባቸው ነው ማለት ነው።
ቅድም እንዳነሱት ለኤርትራውያን ስደተኞች ከሀገር መውጣት ወይም ገፊ ምክንያቶች ከሆኑት ውስጥ አንዱ ዋነኛው የብሔራዊ ውትድርና ቢሆንም ከዛ ባሻገር የኢኮኖሚም ቢታከልበትም ሌላው ተካይ ግን አንዱ የፖለቲካዊ ጉዳዮች እንደሆኑ አንስተዋል። ያ የፖለቲካ ሁኔታ እንደሚያውቁት ሰዎች ከሀገር ለቀው ሳውዲም ቢሄዱ ወይም አውሮፓ፣ አሜሪካ ወይም አውስትራሊያ ቢመጡ እንደዚሁ ልክ እንደ ማንኛውም ማህበረሰብ የኤርትራ ማህበረሰብ እንደዚሁ በመንግስት ደጋፊና ተቃዋሚዎች የዲያስፖራ ማህበረሰብ እንደዚሁ ተከፋፍሎ ነው የሚኖረው። ፖለቲካዊ ጫናዎች አሉ፣ የእርስ በርስ ሽኩቻዎች፣ ከዛም ባሻገር በሄዱበት የዜግነት ግዴታን ለመወጣት እንደዚሁ ገንዘብ ሁሉ ለመንግስት ወደ አገር ቤት የሚላክ መክፈል ሁሉ ከዛ ድረስ ተከትሏቸው ፖለቲካ ሀገር ቢወጡም የፖለቲካ ጫናዎች ተከትለዋቸው ይሄዳሉ። የእርስ በርስ ጉቻዎች ሁሉ አሉ። በውጭ ያለው የስደተኛ በተለይም ጉዳዩን የምናነሳው ከኤርትራ አኳያ ስለሆነ ምንድን ነው መደረግ ያለበት? በተቃዋሚ እና በመንግስት ደጋፊ በሚባሉ መካከል በማህበረሰቡ ውስጥ ያለውን ማህበራዊ አንድነታቸውን ወይም የዜግነት አንድነታቸውን እንደዚሁ ከሀገር ውጭም ያንኑ ችግር ይዘው ሲያንጸባረቅ ይታያል። ይህ ዲሞክራሲን ወደ ኤርትራ ለማምጣት የሚኖረው ጠቀሜታ ምን ይሆናል? በስደት በሚኖርበት በአገር ውስጥስ የማህበረሰቡን አንድነት ከመከፋፈል አኳያስ የሚኖረው አሉታዊ ተጽዕኖ ምን ይሆናል? ጠቀሜታውና ጉዳቶቹ ምንድን ናቸው? የስደተኞቹ ፖለቲካዊ ተሳትፎ በውጭ ሀገር
ያልከውን ነገር እውነት ነው። በዲያስፖራው ውስጥ ብዙ የፖለቲካል ልዩነት እንዳለ አውቃለሁኝ። ግን እኔ የሚለው ምንድን ነው፣ አንድ ሰው አገሩን ለቆ ወደ ሌላ ሀገር ሲሄድ መጀመሪያ ማድረግ ያለበት እዛ የሚኖርበትን ሀገር እንዴት ብሎ ህይወቱን ማሳደግ እንደሚችል ህይወትን እና የእሱን ሙያ የሚኖርበትን ሀገር ያለውን ሪሶርስ ተጠቅሞ ራሱን የማበልጸግ እና ቤተሰቡን የማበልጸግ ሁኔታ ማሰብ አለበት የሚል አስተያየት ነው ያለኝ። ከዛ የተማረ ጭንቅላት ወይም የተማረ ሰው ስለ ሀገሪቱ ምን ማድረግ እንዳለብን ወይም የሀገሪቷን ሁኔታ ስንነጋገር ሳብስተንሲቭ የሆነ ወይም ትክክለኛ የሆነ ሁኔታ ላይ መናገር እንችላለን ማለት ነው። አሁን ችግሩ ምንድን ነው? እውቀት በሌለበት ነው ክርክሩ የሚካሄደው ያለው የሚለው ምንድን ነው፣ የመንግስት ደጋፊዎች ወይም ተቃዋሚዎቹ የሚያወሩትን ነገር አንዳንድ ጊዜ በጣም አስከፊ የሆነ ነገር ነው። የፌስቡክ ነገር ዝም ብሎ ፐርሰናል አታክ ያለበት ብዙም ሳብስታንስ የሌለው ነገር ብዬ ነው የምለው ማለት ነው። ስለዚህ ዳያስፖራ ውስጥ ይህንን ነገር ለመስራት ከፈለግን ማድረግ ያለብን እንደ ህብረተሰብ፣ አንተ የመንግስት ደጋፊ፣ አንተ ደግሞ ወይም አንቺ ደግሞ የመንግስት ተቃዋሚ ተብሎ ዝም ብሎ ሰው ከሚያሳልፈው የማያስፈልግ ስድብና ያልተፈለገ ነገር በሚኖርባትን ሀገር በሚኖርበትን ህብረተሰብ እንዴት አድርገው ህብረተሰቡን መርዳት ልጆቻቸውንና የራሳቸውን ሙያ ማበልጸግ፣ ከዛ ካደረግን በኋላ ስለ ሀገራችን ያለውን ፖለቲካ ሁኔታ ብንወያይ ወይም ብንከራከር ሲቪል በሆነ መንገድ መከራከር እንችላለን ማለት ነው። አሁን ያለው የተወሳሰበ ብዙ ነገር ያለበት ከዋናው ነገር መናገር ያለብን ነገር አውጥቶ ወደ ሌላ ነገር የሚወስድ ሁኔታ ይሆናል ማለት ነው። እና አሁን በዳያስፖራው ላይ የሚካሄደውን የፖለቲካል ዲስኮርስ አንዳንድ ጊዜ ትንሽ ከመስመር የወጣ ብዙም ቁም ነገር የሌለው ነው የሚሰማኝ እኔን ማለት ነው። እና አይ ቲንክ አንዳንድ ጊዜ በጥናት የተመረኮሰ ወይም በትምህርት የበሰለ አስተሳሰብ ይዘን ብንቀርብ ብንመጣና ይህንን ነገር እንዴት ብለን እንዴት አድርገን ሁኔታውን እንድንፈታ ብንወያይ የተሻለ ሁኔታ ያመጣል ብዬ አምናለሁኝ። እውነቱ ለመናገር ግን ባለው በአገር ቤት ውስጥ ያለው ችግር በዲያስፖራ ብቻ የሚፈታ ነገር አይደለም። ችግሩ በጣም የተወሳሰበ ያለውን ስርዓቱም በዲያስፖራ ብዙ ኢንቨስትመንት ስለሚያደርግ ያለውን ሁኔታ ፖለቲካል ፖላራላይዜሽን ትንሽ ከፍ ያለ ነው። እውነት ነው። ይሄ ስርዓቱም ራሱ ብዙ ብር ያጠፋል፣ ኢንቨስትመንት ያደርጋል የራሱን ፖዚሽን ለመጠበቅ ብሎ ማለት ነው። ግን እውነት ነው ያለውን ሁኔታ ሳስቴነብል አይደለም፣ ለህብረተሰቡም የሚጠቅም አይደለም። የአስተሳሰብ ልዩነት ማክበር ያለብን ህዝብ መሆን አለብን። አይ ቲንክ ዋናው ምንድን ነው የባህል ጉዳይ ነው። በባህላችን ውስጥ የአስተሳሰብ ልዩነት በጣም እንደ ትልቅ ነገር ተቆጥሮ ሌላውን አስተሳሰብ ምንም አቴንሽን እንደማይሰጥበት ተደርጎ የሚቆጠርበት ትንሽ የባህል ችግር ስላለን አይ ቲንክ እሱን ደግሞ ለማስተካከል መማር አለብን። የምንኖሩበት ሀገር በዳይቨርሲቲ ምን የአስተሳሰብ ልዩነት ያበለጸጋቸው ሀገሮች ናቸው። እና አይ ቲንክ ይህንን ነገር እንደውም ተቀብለን ለራሳችን የምናዳብርበት ሁኔታ ብንፈጥር ጥሩ ሆኖ ነው የሚሰማኝ እኔን ማለት ነው።
ሌላው ቅድም እንዳነሱት አንዱም አሁን እርስዎ የሚኖርበት ሀገር አሜሪካ የትራምፕ በፕሬዚደንትነት መመረጥ፣ እንደዚሁም ፈረንሳይ ውስጥ ፔን እንግሊዝ ሀገር ብሬክዚት፣ አውሮፓ ውስጥም ቀኝ ክንፍ አክራሪዎች ፖለቲካ እየገነነ መምጣት ይታያል። አብዛኛው ኢላማዎቻቸውም የመጤውን ህብረተሰብ የሚመለከት ነው። በአንድ በኩል ስራችንን የሚነጥቁ ናቸው፣ በሌላ በኩል ደግሞ ሽብርተኝነትን የሚያመጡብን ናቸው ብለው ሃይማኖትንና መጤዎችን ኢላማ ያደረጉ ቅስቀሳዎች ይካሄዳሉ። ህብረተሰቡንም እንደዚሁ በሁለት በኩል የመክፈል ሁኔታ አለ አገሬውን። በሌላ በኩል ግን ሁልጊዜ መጤዎች ስራችን ሊነጥቁ ነው የሚለውን ፕሮፓጋንዳ ባሻገር ከተሆንም ከታዳጊ ሀገር የሚመጡ በርካታ ሙያ ያላቸው በህክምናም ሆነ በተለያዩ የሙያ ዘርፎች የተሰማሩና መልሰው ለዛች ሀገር በርካታ አስተዋጽኦ የሚያደርጉ አሉ። እንደሚያውቁት መጤዎች አንድ ሀገር ሲሰፍሩ በተለይም ልጆቻቸውን የሚልኩት ወደ ትምህርት ቤት ነው። ከፍ ያለ ደረጃ እንዲደርሱላቸው ይፈልጋሉ። ትምህርት ትልቅ ቦታ የሚይዝ ነው በአብዛኛው ሰፋሪዎች ዘንድ። ልጆቻቸው የሚያደርጉት አስተዋጽኦ ለዛ ሀገር ወይም ደግሞ መጤዎቹ ከዛ ይዘውት የሚመጡን እውቀት እንዳውም ለሀገራቸው አሳድጋ ለትልቅ ደረጃ ያደረሰቻቸው እና አሜሪካም ሆነ ሌሎች አውሮፓ፣ አውስትራሊያ በቀላሉ በነጻ ምንም ወጪ ሳያወጡ ወስደው ሀገራቸውን ኢኮኖሚ የሚያሳድጉበት ሁኔታ አለ። እነዚህ ነገሮች በየጊዜው አይነሱም? ይህ ጎልቶ እንዲታይ ለማድረግ የመጤ ወይም ሰፋሪዎቹ ለዛ ለሚኖርበት ሀገር ከፍተኛ ኢኮኖሚያዊ አስተዋጽኦ፣ ባህላዊም አስተዋጽኦዎች እያደረጉ እንደሆነ ለማሳየት ሰፋሪዎች አካባቢ የሚታዩ ብዙም እንቅስቃሴዎች የሉም። ያም ባለመሆኑ ለዚህ አይነት የቀኝ ክንፈኞች ጥቃት ተጋልጠዋል። ይህን ለመቀየር የሰፋሪዎችን ገጽታ ለመቀየር እና የዛች ሀገር እንደ ዜጋ የሚያበረክቱትን አስተዋጽኦ አጉልቶ ለማሳየት ምን መደረግ አለበት ይላሉ? በተለይም በፖሊሲ ቀራጮች ዘንድ ተጽዕኖ ለመፍጠር።
ይሄ ብሬን ድሬን ተብሎ የሚታወቀው ትልቅ የሪሰርች ጥያቄው ነው። ብዙም ሪሰርች የተደረገበት ኤሪያ ነው እውነቱ ለመናገር ማለት ነው። እና ስደተኞች በምዕራብ ሀገር የሚያበረክቱትን ነገር ምንም ጭቅጭቅ የማያስፈልገው ነገር አይደለም። ይህ በጣም የታወቀ ነገር። እንደውም አሜሪካ ካምፓሶች ወይም ዩኒቨርሲቲዎች ብትሄድ፣ እኔ ራሴ ዩኒቨርሲቲ ፕሮፌሰር ነኝ፣ ስብሰባ ላይ ሲሄድ ኦልሞስት ግማሹ አዳራሽ ሳየው የውጭ ዜጋ ነው። አሜሪካኖቹም የሉም ራሳቸው እዚህ ማለት ነው። እና ምን ለማለት ብዬ ነው፣ የስደተኞች አስተዋጽኦ በእነዚህ በታዳጊ ሀገሮች በጣም በጣም የታወቀ እና በጣም አስፈላጊ ነው። እሱም ተውና ሌላም ስደተኛ መጥቶ የሌላ ሰው ስራ አይወስድም። አሜሪካ ብንወስደው አንስኪልድ ሌበሮቹ ወይም እነዚህ የእርሻ ሰራተኞች ተብለው የሚጠሩ ከተለያዩ አብዛኞቹ እንደውም ከሜክሲኮና ከሰንትራል አሜሪካ በሆኑም ከሌሎቹም ሀገር የመጡ አሉና እነዚህ ሰዎች ባይኖሩ ኑሮ የአሜሪካን ኢኮኖሚ በከፋ ሁኔታ ህዝቡን አፌክት ያደርገው ነበር ማለት ነው። ማንኛውም እዚህ ስደተኛ የሚመጣው ሰርቶ ቤተሰቡን ለመርዳት ህብረተሰቡን ለመገንባት እንጂ እንደ ይሄ የፕሮፓጋንዳ የሙልት ሌቦች ናቸው ምናምን ግብረ ሽበራነት ነገር የሚያደርጉ ሰዎች ናቸው የሚሉት አስተሳሰብ ትንሽ የፖለቲካል ካፒታላቸውን ለማስፋፋት የሚያደርጉት ንግግር ነው ብዬ ነው ማስበው ማለት ነው። ፖለቲካል የሆነ ሳይክል አለ። አንዳንድ ጊዜ ሁሉም አት ሳም ፖይንት ወይም በሆነ ጊዜ ይሄ ፖፑሊስት የሆነ ወይም በጣም ከንዴት የመጣ ፖለቲካል እንቅስቃሴ ይመጣና ትራምፕ ወይም ሌሎች የሆነ ፖለቲከኞች በቀላሉ ወደ ስልጣን የሚያመጣቸው ሁኔታ ሊፈጠር ይችላል እና አሁን ያጋጠመን እሱ ነው። ስደተኞች አይደሉም። ስደተኞች እንደ ምክንያት ተቆጥረው ያለውን የሀገሪቱን የፖለቲካል አቅጣጫ ለመቀየር የሚፈልጉ ሰዎች ናቸው እና መጨረሻ ላይ ሰዎቹ እውነቱን ያውቁታል። እውነቱ ምንድን ነው? ስደተኞች መጥተው ነው ሀገሪቷን የሚያበለጽጓት እንጂ እዚህ ያደጉ ሰዎች ስንት ነው ትምህርት ቤት የሚሄደው? አሁን ወደ ግራጁዌት ስኩል የሚሄዱት የአሜሪካ ወጣቶች ስፔሻሊ ወደ ሃርድ ሳይንስስ ተብለው የሚጠሩ ዲስፕሊኖች በጣም ትንሽ ነው። አንድ አሜሪካዊ እነዚህ የተለያዩ የእርሻ ቦታዎች ሂዶ ብርቱካን ወይም ሌሎች የተለያዩ የእህል ነገሮችን የሚያመርቱ ሰዎች አይደሉም። ስለዚህ እነዚህን ሁሉም የሚያደርጉት የሀገሪቷን ኢኮኖሚን የሚያካሂዱት ስደተኞች ናቸው። በዩሮፕም እንደዛ ነው። ማንኛውም ሀገር በበለጸገው ሀገር የማውረድ ችሎታቸው እያነሰ በሄደበት ጊዜ እነሱ የውጭ ዜጎች ያላቸውን የመኖር ተጽዕኖ እየበዛ ነው የሚሄደው እና ይሄ የታወቀ ሪያሊስቲክ ያልሆነ የፖለቲካል እንቅስቃሴ ያመጣው ነገር ነው እንጂ ማንኛውም ሰው በአሜሪካም ወይም በአውሮፓ በአውስትራሊያም የውጭ ዜጎች ጥሩ ስራ እንደሚሰሩና ሀገሪቷን እንደሚያበለጽጓት የታወቀ ነው ማለት ነው። ግብረ ሽበርነት አሁን ለምሳሌ እንደ ትልቅ ተብሎ እነዚህ ሰዎቹ ራሳቸው ከቴሮሪስት እየሸሹ ነው ወደ ዩሮፕን ወይም አሜሪካ የሚመጡት ያሉት። እንዴት ብሎ ነው እነዚህ ሰዎች አንድ እንደ ትልቅ አስፈሪ ነገር የሚቆጠሩት? እንደገና ደግሞ አንድ ስደተኛ አንድ ሀገር ስታመጣ ዝም ብለው ከመሬት ወይም ካሉበት ዝም ብለው እንትን አይደለም የሚያመጣቸው። ብዙ ጥናት ተደርጎ ማን መሆናቸውን ታውቆ የእነሱ ባክግራውንድ ቼክ በጣም ኃይለኛ የሆነ ነው እና እነዚህን ነገሮች በአሁኑ በተፈጠረው የፖለቲካል ክላይሜት ባንቸገር አይ ቲንክ ነገር ያልፋል የምለው አስተሳሰብ ነው ያለኝ። ምንድን ነው ዋናው ጥያቄ መመለስ ያለብን ግን እኛ ከሀገራችን ያወጣንን ወይም ከሀገሩም ህዝብ አውጥቶት ወደ ሌላውን ሀገር እንዲሄድ የሚያደርገውን ሁኔታ መፈታት አለብን። በፑሽ ፋክተር ማለት ነው ወይም የሚገፋቸውን ዋናው ምክንያት ምን እንደሆነ ታውቁ ያንን ነገር ካልተፈታ ያለውን ችግር ይቀጥላል ማለት ነው። የማውለድ ችሎታ በበለጸጉ ሀገሮች እየቀነሰ ሲሄድ የውጭ ዜጎች ይህንን ስራ መስራት ስላለባቸው ሁኔታው ይቀጥላል ማለት ነው። ይህ ፑሽ ኤንድ ፑል ፋክተሮቹ የሚጠፉ ነገሮች አይደሉም፣ ሁሌም አሉ ማለት ነው። ግን አንድ ሰው ከቤቱ ከባህል ከቤተሰቦችን ተፈናቅሎ ሌላ ሀገር መኖር ማለት የላይፍ ኳሊቲንም በዛ መንጽር ጥሩም አይደለም። ካሳሁን እንደውም አሁን አውስትራሊያ ትኖራለህ፣ ያሳደገን ባህል ያሳደገን ህዝብ ሁሌ ትናፍቃል። የምናፈቅ ነገር ነው። ወይም እነዚህ ወጣቶች በሱዳን አድርገው ባህርና በረሃ ተሻግረው ሲመጡ ያላቸው የራሳቸውን የጭንቅላታቸውም የሜንታል ሀልዛቸውም በጣም ኮምፕሮማይዝድ የሆነ ነገር ነው እና ለእነሱ ይጎዳሉ። የሚኖሩበት ሀገር ግን ከእነዚህ ሰዎች የሚከስርበት ነገር የለም። እንደውም ከእነዚህ ሰዎች ጌይን አድርጎ ብዙም የሚያስፈልጋቸውን አስፈላጊ የሆነ የሰው ጉልበት ያገኛሉ ማለት ነው።
ዶክተር ዳዊት ወልዱ፣ ጭቆና ፊቶችና የፍትህ ዋጋ መጽሐፍ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን።
ቴንክ ዩ ካሳሁን ስለሰጠኝ እድል በጣም አመሰግናለሁ።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።